የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ ዝግጅታችን ተጀመረ። ዛሬ ለሳምንቱ ከመረጥናቸው መካከል ጥቂቱን እናሰማችኋለን። አብራችሁን ስለምትቆዩ ደግሞ ቀድመን እናመሰግናለን።
በአርሲ ዩኒቨርሲቲ ስር በተግባር ልምምድ ላይ ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማስተማት ያደረጉት ሰልፍ በኃይል በፖሊስ መበተኑ ተሰምቷል።
ሲበተን እንዴት ነው እንዳልማችን መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው በምንም ያካክል ዱላ ይዘው ማማታት ነው የጀመሩት። እኛ ያለን አማራጭ እንወጣን ሻይ ቤት መግባት ነበር።
ስለ አድማውና በሌሎች እጩ የሕክምና ባለሙያዎች ዘንድ ስለሚነሱ ቅሬታዎች የሚያስቃኝ ጥንቅር አለ። የሸዋ ዳቦ የዳቦ ዋጋ ጭማሪ በአዲስ አበባ ለምን?
አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንዲሆን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስሩ የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጭ ተወሰዳለን ብለን ወደ አማራጮች እየሄድን ያለነው።
የንግድ ሚኒስትር ዴታ እሸቴ አስፋው ናቸው። ምክንያቱን ተመልሰው አብራራሉ። የሸዋ ዳቦ ማምረቻና ማከፋፈያ ምላሽንም ይዘናል።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ let's cross boundaries together።
የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን እንለፍ። በአርሲ ዩኒቨርሲቲ ስር በተግባር ለመምህር ያሉ የሕክምና ተማሪዎች ደረሰብን ያሉትን በደል ለማስተማት ያደረጉት ሰልፍ በፖሊስ ኃይል መበተኑ ተሰምቷል። ሀብታሙ ሲዩም ስለትላንቱ ክስተት እንዲሁም በሌሎች እጩ የሕክምና ባለሙያዎች ዘንድ የሚነሱ ቅሬታዎችን የሚያስቃኝ ጥንቅር በመቀጠል ያሰማናል።
ላለፉት 3 ወራት ያክል አቤት ስንል ከርመናል ይላሉ የአርሲ ዩኒቨርሲቲ በተግባር ለመምድ ላይ ያሉ የሕክምና ተማሪዎች። ካንደ ሙለቴ ለዩኒቨርሲቲው ባደረስነው ደብዳቤ ላይ ለስነ ልቦናና ኢኮኖሚያዊ ጫና ያበቁን ችግሮች ዘርዝረናል ይላሉ። ከእጩ ሐኪሞች መካከል አንዱ የሆነው ወንዱ ምትኩ በስራ ለመምድ ወቅት እሱና ባልደረቦቹ የሚገጥማቸውን ችግር እንዲያጋራ
ማለት ከጥቃቅን ጥያቄዎች ከመሰረት ተልማት ላይብረሪ እና የመማሪያ ክፍሎች የማጥኛ ቦታዎች ጀምሮ እስከ ማለት ኢቫሉዌሽን ግሬድ አሰጣጥ የውጤት አያያዝ የፈተናዎች ተነስቶ እስከ የመጨረሻ አመት ላይ ደግሞ የስራ ሰዓት የሚሰጠው ኢቫሉዌሽን በሲኒየር ዶክተሮች ላይ የሚደርሰው ስድብ በታካሚዎች እና ከነሱ ጋር በሚመጡ ሰዎች ሐኪሞች ላይ የሚደርሰው ድብደባና ስድብ ይሄ ሁሉ ይቁም እና ሐኪሞች በሚሰሩ ስራ ደግሞ በቂ ክፍያም እየተከፈላቸው አይደለም የሚሉት ጥያቄዎችን ያካተተ ነበር።
እኔና ተጨማሪ ቅሬታዎችን ያሰሙ እጩ ሐኪሞች አፋጣኝ ምላሽ እንዳላገኙ ይናገራሉ። ስለሆነም ወደ ቀጣይ እርምጃ ተሻገሩ። ቀጣይ እርምጃ ቅሬታን በሰላማዊ ሰልፍ መንገድ ማሳየት ነው። እሱም ግን በሰላም አልተጠናቀቀም።
እና መጀመሪያ ከግቢ ስንወጣ አላየንም ነበር። ከዛ
በኋላ በሰልፉ ተሳታፊ ከነበሩትና ስሜ አይጠቀስ ያለች ሌላ እጩ ባለሙያ ትናንት ረፋድ ላይ የተፈጠረውን ክስተት በስሜት ሞልታ እንድታስተውሳል።
መግለጽ ጀመሩ ፖሊሶቹ። ዘሎ መጣና የፊት ያለውን ልጅ መምታት ጀመረ። ልክ ሲመታው ሁሉም ተበተነ። ሲበተን እንዴት ነው እንዳልማችን መበታተን ሲጀምር ወዲያው ማአት ሆኖ መጡ። ዱላ ይዘው በምንም ያካክል ዱላ ይዘው መማታት ነው የጀመሩት። እኛ ያለን አማራጭ እንወጣን ሻይ ቤት መግባት ነበረ። በዛ መሀል ወደቁ። ሰውድቅ እንኳን ለኔ ርህራሄ ሊያሳየኝ ይቅርና መጥቶ በያዘው ዱላ መማታት ጀመረ። አረ በማርያም ብዬ እየለመንኩት መማታት ጀመረ። ከዛም ተነስተ እንደምንም ጓደኛዬ መታ አንስታኝ ሻይ ቤት ገባን። እሱ መንገድ ላይ ሲሽ ወደኩ መጡ። ሻይ ቤት ገብቼ ከለላ በጠበቅኩበት ጊዜ ከአስፋልት ወጥቼ ሻይ ቤት በገባው ጊዜ ከዛ ውስጥ ጎትተው አውጥተው ይውጡ እየተባለ ነው የተመጣ ነው።
አሁን በስራ ላይ ባለው የኢትዮጵያ የትምህርት ስርዓት መሰረት ሐኪሞች 6 አመታትን በትምህርት ያሳልፋሉ። ከስድስቱ ዓመታት መካከል የመጨረሻውን አንድ ዓመት በተግባር ልምምድ ነው የሚያሳልፉት። በዚህ ሰዓት እነዚህ የህክምና ተማሪዎች ከተማሪነት ይልቅ ዶክተር የሚለውን ማዕረግ ከመጠቀም ጀምሮ በበላይ ዶክተሮች የቅርብ ክትትል ስር ሆነው ህሙማንን የማከምና የማስተናገድ ስራዎችን እንደሚሰሩም ነግረውኛል። የአርሲ ዩኒቨርሲቲ ተማሪዎች ከዩኒቨርሲቲያቸው የመሰረተ ልማት ጉድለት ጋር አብሮ ያነሱት ችግር ከዚህ አሰራር ጋር የሚገናኝ ነው። ይህ ችግር በአርሲ ዩኒቨርሲቲ ተማሪዎች ብቻ ሳይሆን በተለያዩ ዩኒቨርሲቲዎች ስር ባሉ ተለማማጅ ህክምና ባለሙያዎችም የሚነሳ ነው። ዛሬ በአንድ ታዋቂ ሆስፒታል ውስጥ የሚያገለግሉት ዶክተር አብርሃም አሪያ በተግባር ልምምድ ላይ ባሉ ሐኪሞች ዘንድ ጭንቀት እንደ ባህል የኖረ ነው ይላሉ።
ብዙ ጊዜ ኢንተርንሺፕ ላይ ያለን ሰው እንደ ተማሪ ከማየት ይልቅ ትንሽም እንደ ጠብላት የማየት አይነት አካሄድ አለ በህክምና ትምህርት ቤቶች ውስጥ። ይሄ የረጅም ጊዜ ባህል ነው። እዚህ በተጨማሪ አንድ ሰው ትርፍ ጊዜ ሲሰራ ትርፍ ሰዓት ሲሰራ በህጉ መሰረት የሚከፈለው ክፍያ አለ። በማንኛውም መስሪያ ቤት ውስጥ በህክምና ውስጥም አለ፣ ግን ለኢንተርኖች አይከፈልም። ምክንያት የሌለው ምክንያት ነው፣ አካሄድ ነው፣ ክፍያ አይከፈልም። ስለዚህ አንድ ተለማማጅ ሐኪም ወይም ኢንተርንሺፕ ላይ ያለ ሐኪም 36 ሰዓት ቀጥታ መደዳውን ሊሰራ ይችላል። መስራቱ ብቻ ሳይሆን አንዳንዴ በብዙዎች ቦታዎች እንደሚታየው ማደሪያ ቦታም የለውም። እዛ በተጨማሪ ምንም አይነት ክፍያ አይከፈልም። ስለዚህ ከሚያገኛት በጣም አነስተኛ ከሆነች ደሞዝ ላይ ለዛው ለምግቡ የሚያወጣው እና ለራት ለቁርስ ሲያወጣ ኦልሬዲ ደሞዝ ያልቃል ማለት ነው። ከዛ በተጨማሪ የሚደረገው የሞራል ጉዳት አለ። የሞራል ጉዳቱ ታካሚዎች በሚመጡበት ጊዜ ወይም ራውንድ ይደረጋል በሚባልበት ጊዜ ላይ በሲኒየር ሐኪሞች የሚኖር አንዳንዴ የማንቋሸሽ ደስ የማይል ንግግሮች ከታካሚ ፊት ይኖራሉ። ከዚህ በተጨማሪ ደግሞ ማህበረሰቡ ላይ እየታየ ያለው ችግር እኚህም ሐኪሞች ልክ ሰው ሊታከም በሚመጣበት ጊዜ እንደሚፈጠር ችግሮች ወይም ካሉ ወይም ለምሳሌ አንድ ታካሚ ህይወቱ የሚያልፍ ከሆነ ቫይለንት የመሆንና ፊዚካሊ ለመደብደብ የመሞከር እና የመደብደብም ነገሮች እየታዩ ነው ያሉ በጅማ ዩኒቨርሲቲ ላይ የታየው
በሐዋሳ ዩኒቨርሲቲ ውስጥ ሆነው በተግባር ልምምድ ላይ ከሚገኙ እጩ ሐኪሞች መካከል አንዱ የጠቆሙኝ ጉዳይ በእጩ ሐኪሞችና በመንግስት መካከል የሚገባው ውል ፍትሃዊነት እንደሚያንሰው ነው። ዶክተር አብርሃም አሪያ ስለ ውሉ ይህንን አጋርተው ነው።
ትክክል ነው። እሱ የኮስት ሼሪንግ ይባላል። በአገራችን በቅርብ ጊዜ የተጀመረ ነው። ኮስት ሼሪንግ የሚባለው ልክ አንድ ተማሪ የዩኒቨርሲቲ ትምህርቱን ከተማረ በኋላ ቀጣይ በሚኖረው ስራ ላይ ከደሞዙ እየተቆረጠ ሙሉ የቲዩሽንን 15% የሚከፍልበት አይነት ስርዓት ነው ያለው። ነገር ግን ወደ ህክምና ስንመጣ ቲዩሽኑ 15% መሆኑ ይቀርና 100% እንዲከፍል ይደረጋል። ይሄ ከሌሎች የትምህርት መስኮች አንጻር ሲታይ በጣም ከፍተኛ ነው እና በጣም አግባብ የሌለው ነው። ለምሳሌ በህክምና ላይ በምንማረግበት ጊዜ በ6 ዓመቱ የምንከፍለው ቲዩሽን ወይም የተፈራረም ነው ወደ ከ55,000 ወደ 60,000 አካባቢ የሚሆን ነው። ነገር ግን መጨረሻ ላይ ልክ ስንጨርስ ዲግሪያችንን መውሰድ የምንፈልግ ከሆነ ክፈሉ የምንባለው 427,000 ብር ነው።
ወደ አርሲ ዩኒቨርሲቲ እንመለስ። ከፌዴራል መንግስት የተላኩ ባለስልጣናት ከተማሪዎች ጋር ውይይት ስለመጀመራቸው ሰምተናል። ውጤት አልባ የመደለያ ምላሾች በተደጋጋሚ እንደተሰሙ ከሚያስታውሱት መካከል አንዱ አድማው ሊቀጥል እንደሚችል ይናገራል። በጉዳዩ ላይ ያላቸው ምላሽ ለመጠየቅ የጤና ጥበቃ ሚኒስቴር ቃል አቀባይ የሆኑትን አቶ ዮርዳኖስን ደውዬ ለማግኘት ሞክሬ ነበር። እሳቸው ባጭሩ ከጤና ጥበቃ ሚኒስቴርና ከትምህርት ሚኒስቴር የተውጣጣ ቡድን ወደ አርሲ ዩኒቨርሲቲ እንደተላከና ዝርዝሩ ለወደፊቱ እንደሚገለጽ ነግረውኛል። የአርሲ ዩኒቨርሲቲና የትምህርት ሚኒስቴር ተወካዮችን ለማግኘት ብሞክርም አልተሳካልኝም። ለአሁኑ ምላሻቸውን እንዳገኘን መልሰን ለእናንተ እናስደምጣለን።
ሀብታሙን እናመሰግናለን። ይህን ጉዳዩን እየተከታተልን ለአድማጮቻችን እናደርሳለን። ወደ ተከታዩ ዘገባችን እንለፍ።
በአዲስ አበባና በክልል ከተሞች ብዙ ቅርንጫፎች ያሉትና ከግማሽ ምዕተ ዓመት በላይ ዳቦ በመሸጥም ይታወቃል ሸዋይ ዳቦና የዱቄት ፋብሪካ በዳቦ ላይ እጥፍ የዋጋ ጭማሪ ከሰሞኑ አድርጓል። በዳቦ ዋጋ ላይ እስካሁን ጭማሪ ሳያደርጉ የቆዩት ከመንግስት ጋር በነበራቸው ስምምነት እየተደጎሙ በመቆየታቸው እንደነበረ የድርጅቱ ባለቤቶች ለአሜሪካ ድምጽ ገልጸዋል። ከአራት አመት በፊት በነበረው የዋጋ ተመን ስምምነት አሁንም ድረስ መቆየታቸው ግን ለኪሳራ እየደረጋቸው መሆኑንም ተናግረዋል። በመሆኑም ድርጅቱን በኪሳራ ከመዝጋት ይልቅ ከተስስር ወጥተው በራሳቸው መንገድ መቀጠል መምረጣቸውን አመላክተዋል። ሸዋዳቦ ጥሩ ምግባር ከነበራቸው የንግድ ድርጅቶች አንዱ ነበር ያለው የንግድ ሚኒስተር ድርጅቱ ከተስስር ወጥቼ በነጻ ገበያ ሸጣለሁ የማለት መብት እንዳለው ጠቅሶ ነገር ግን በተለይ በዚህ ወቅት በትስስር ውስጥ ሆኖ ቢሰራ መልካም ነበር ብሏል። የሰውን የዳቦ ችግር ለማቃለል ደግሞ የተለያዩ መንገዶችን እጠቀማለሁ ብሏል ሚኒስቴር መስሪያ ቤቱ። ጽዮን ግርማ በዚህ ጉዳይ ላይ ዝርዝር አላት።
በስልክ ያነጋገርናቸው አንድ የአዲስ አበባ ከተማ ነዋሪ የዳቦ ዋጋ መጨመርና የግራሙ ማነስ አሳሳቢ ችግር ነው ብለዋል።
ዳቦ በጣም ግራሙም ያነሰ ነው አብሶ እንዴ ታውቀኝና ሸዋ ምናምን እንደው ዋጋ ቢጨምሩም ግራሙን መንግስት ባስቀመጠላቸው ነው የሚሸጡት። ግን እዚህ ያው መንደር ውስጥ ሰፈር ውስጥ አንዳንድ ቦታ እንዴ ቀለል ያለ ዳቦ ቤቶች አለ አነሳነስ ያለ እነሱ ዋጋው ነው እንጂ እዛው ላይ የደረሰው ግራሙ ከሸዋ የሚያነሳ ነው። ስለዚህ በግራሙ ገንዘቡም ነው እየተገዳ እንደም ያለ። ምክንያቱም የሁሉም ሰው ደሞዙም ሆነ ምኑ ባለበት ሆኖ ሁሉ ነገር እየጨመረ ነው የመጣው። ከሆነ በፊት 3 ገስተሽ የምትይዝበትን አሁን 2 እንደረብሻል እየጨመረው።
በዳቦ ላይ የዋጋ ጭማሪ ያደረገው በአዲስ አበባ የታወቀው የዳቦ መጋገሪያና መሸጫ ሸዋ ዳቦ ነው። በሀገሪቱ የተከሰተው የዋጋ ግሽበት በዳቦ ዋጋ ላይ ተጽዕኖ እንዳያሳድር በመስጋት መንግስት ለዳቦ መጋገሪያ ቤቶች የስንዴ ዋጋ ድጎማን ያደርግ እንደነበር የገለጹት የሸዋ ዳቦ ባለድርሻ አቶ አብርሃም ዘሙይ በዚህ መሰረት ከአራት አመት ተኩል በፊት በተደረገው ስምምነት መሰረት መንግስት 1 ኩንታል ስንዴ በ550 ብር ሊያቀርብላቸው እነሱ ደግሞ 100 ግራም የሚመዝን አንድ ዳቦ 1 ብር ከ30 ሳንቲም ለመሸጥ ተስማምተው ሲሰሩ ቆይተዋል። ይህ ስምምነት ከአራት አመት ተኩል በፊት ይደረግ እንጂ ድጎማው መደረግ ከጀመረ ግን ከ8 አመታት በላይ ሆኖታል ይላሉ። በአሁኑ ሰዓት የአንድ ኩንታል የዳቦ ስንዴ ዋጋ ገበያ ላይ ከ1400 እስከ 1450 እንደሆነ የገለጹት አቶ አብርሃም መንግስት ከሚያደርግላቸው ድጎማ ከ2 እጥፍ በላይ ነው። ድምጻቸው አየር ላይ እንዳይውል ለጠየቁኝ አቶ አብርሃም ታዲያ ከ2 እጥፍ በላይ ድጎማ እየተደረገላችሁ ለምን የዳቦ ዋጋ ከ1 ብር ከ30 ወደ 2 ብር ከ50 አሳደጋችሁት ብያቸው ነበር። አቶ አብርሃም ሲመልሱ በሸዋ ዳቦና በመንግስት መካከል የስንዴ ድጎማ ትስስር በሚደረግበት ጊዜ ዳቦ ለማምረት የሚያስፈልጉ ግብአቶች የነበሩበት ዋጋ በከፍተኛ ሁኔታ ጨምሯል። አንድ ዳቦ ለማምረት ስንዴው የሚይዘው ቦታ ከ50 እስከ 60 በመቶ ነው። ሌላው እንደ እርሾ፣ ዘይት፣ ስኳር፣ ጨው፣ የማምረቻ ናፍታ፣ ማሸጊያ፣ የሰራተኛ ዋጋና ሌሎች ወጪዎች በሙሉ ከፍተኛ ጭማሪ አሳይተዋል። ለምሳሌ ይላሉ አቶ አብርሃም አንድ ዳቦ በ1 ብር ከ30 ሳንቲም ለመሸጥ ከመንግስት ጋር ስምምነት ስናደርግ አንድ ኩንታል ስንዴ ለማምረት ለሰራተኛ ይከፈል የነበረው ዋጋ 144 ብር ነበር። አሁን 344 ብር ሆኗል ይላሉ። ስለዚህ ይህንን ታሳቢ አድርገን የምንሸጥበትን ዋጋ መንግስት እንዲያስተካክልልን ተደጋጋሚ ጥረት አድርገን ነበር፣ አልተሳካም ብለዋል። ሁለተኛው ምክንያታቸው ደግሞ በአዲስ አበባ ከተማ በከፍተኛ ሁኔታ ዳቦ ለማምረት የሚያስችል የ40 ሚሊዮን ብር ማሽን የተገጠመለት የዳቦ መጋገሪያ ኢንዱስትሪ አቋቁመው በአቅርቦት እጥረት ምክንያት ተዘግቷል። በተጨማሪም በሚሰጠን ኮታ መሰረት ስለምናመርት ከፍተኛ የዳቦ ሰልፍ አለ፣ አይዳረስም። በተጨማሪም ሰልፍ ጠብቀው ከኛ ላይ ገዝተው ወስደው ደግሞ ከጥፍ በላይ አድርገው የሚሸጡ ብዙ ናቸው ይላሉ። በአጠቃላይ ከተስስሩ ወጥተን የዋጋ ማስተካከያ አድርገን ካልቀጠልን ለድርጅታችን አደጋ ስለሆነ ነው እዚህ ውሳኔ ላይ የደረስነው ብለዋል። የዳቦ መጋገሪያና መሸጫ ቤቱ ከ60 ዓመት በላይ መስራቱን የህብረተሰቡን ጥቅም ለማስጠበቅም ከመንግስት ጋር በመተሳሰር ሲሰራ መቆየቱን ገልጸዋል። በዚህ ጉዳይ ላይ የንግድ ሚኒስትር ዴታ አቶ ሸቴ አስፋው ማብራሪያ እንዲሰጡን ጠይቀናቸዋል።
ሰባ ከተማ ላይ ተቃላይ 165000 ኩንታል በየወሩ መንግስት ያቀርባል። ያው ይፈጻል በድጎማ ነው የሚቀርበው። እነሱም 10000 ኩንታል አካባቢ በየወሩ ይወስዳል። ይሄን መንግስት ካሁን ድረስ ባለው የመንግስት የዳቦ ስንዴ ገበያ አሁንኛ 550 ብር ነው የቀረበላቸው ያለው ለነሱ። ገበያ ላይ ከ600 እስከ 700 አካባቢ የደረሰ ነው ስንዴ አሁን ባለው ሁኔታ። ነገር ግን
አምስት መቶ ሀምሳ ብር እየቀረበ ያለው ስንዴ እስካሁን በነበረው መቶ ግራም በአንድ ብር ከሰላሳ ሳንቲም ነው ሲሸጡ የነበረው። ይጠናና ይጨመርልን የሚል ጥያቄ አለ። ጥናት እየጨመርን እንደገና እናጥናው ብለናቸው ተቀብለን ጥያቄያቸውን እያለመበት እያከሰረን የሚል ሀሳብ ስለነበራቸው ኪሳራው ምን ያህል ነው ብለን እኛ ስናስጠላይ አንድ ኩንታል አምስት መቶ ሀምሳ ብር የሚገዙትን በእኛ ጥናት አንድ ሺ አራት መቶ እስከ አንድ ሺ አምስት መቶ ብር ይሸጣል። ይህ ማለት በአምስት መቶ ሀምሳ ብርና በአራት መቶ መካከል ያለ ትርፍ አለ። ሁለተኛ እነሱን አጥኑ ስንላቸው ደግሞ በእነሱ ጥናት ያቀረቡልን ደግሞ አንድ ሺ ሁለት መቶ ሀምሳ ብር ይጠራል አሉ። አንድ ሺ ሁለት መቶ ሀምሳ ብር ሲጠራ በአምስት መቶ ሀምሳ ብርና በአንድ ሺ ሁለት መቶ ሀምሳ መካከል ስንት ብር ልዩነት አለ? ሰባ ሰው ቶብር ትርፋለ። ሜርሾ የሰራተኛ በኩንታል ካስባ ተሰልታ መቶ ብር ቢሆን የተጣራ ስድስት መቶ ብር ትርፋላቸው። አሁን ባለንበት አገራዊ ሁኔታም የተወሰነ እያተረፋችሁ እኛም እያጠናን እንድ ይሁን በጣም ጥሩ ነው ብለን ተደጋጋሚ እየጠራን አወያየናቸው። እያወያየናቸውም ባለመቀበል ከትስስሩ እንወጣለን ብለውናል። ከትስስር የሚወጡ ከሆነ በግዳጅ ማስገደድ ስለማይቻል አማራጮች መውሰድ አለብን ብለን ወደ አማራጮች እየሄድን ያለነው።
የአጭር ጊዜና የረጅም ጊዜ አማራጭ ተብሎ መለየቱን የገለጹት አቶ ሸቴ የአጭር ጊዜው የሸዋ ዳቦን የስንዴ ኮታ ለሌሎች በመስጠት ከዚያም የተወሰኑ የዋጋ ማሻሻያዎችን ለማድረግ ማቀዳቸውን፣ በዚህም ላይ ከአብዛኞቹ ጋር ስምምነት ላይ መድረሳቸውን፣ በተጨማሪም አዲስ አበባ ላይ የሚገኙ የህብረት ስራ ማህበራት ወደ ስራ እንዲገቡ ማድረግ ከእቅዶቹ የተወሰኑ ናቸው ብለዋል። ይህ ትስስር ስለተጀመረበት ጊዜም ሲያስታውሱ
ሳምንት ላይ የሀገሪቱ ኢኮኖሚ እና የዋጋ ግሽበት በጣም ከፍተኛ ደርሶ ስለነበር እስከ 32% ያንን ግሽበትን ዝቅተኛውን የህብረተሰብ እንዳይጎዳ ተብሎ ተጀመረ። ጥሩ እስካሁን ድረስ አሁን የምግብ ዘይት እና ስኳር ስንዴ ነው በድጎማ ስናቀርብ የነበረው። ኦልሬዲ ዘይት ከድጎማ አውጥተናል።
ሸዋ ዳቦ የመቆራረጥ ነገር አለ፣ የስንዴ መቆራረጥ አለ፣ በሰዓቱ ያለመድረስ አለ እና በዛ ምክንያት እጥረት አለ፣ የምርት እጥረት አጋጥሞናል እና እሱንም ለደንበኞቻችን በአግባቡ ምርት ለማድረስ ነው የሚል ነገር አንስቷል። አቅርቦቱ ላይ መቆራረጥ አለ።
እውነቱን ለመናገር ሸዋ ዳቦ ጽኑ ስም አለው። እስካሁን እኛም ትልቅ አክብሮት አለን ሲሰሩ በነበረው ስራ። አሁን ያቀረብንላቸው አቅርቦት አሁን ለምሳሌ ያለፉትን ሁለት ወራት እንውሰድ። አቅርቦት የተወሰነ ከውጭ በመርከብ አበግስ ነበረ ቅኛ ለነሱ ሰአተን እያቀረብን ነበር። ከዚህ በፊት አልፎ አልፎ በሚቋረጥ ጊዜ ራሱ እየታገሱ ሲሰሩ ነው የነበረው። አሁን ግን ቁጭ ብድል ለምነናቸው አሁን ባለው ሁኔታ አትውጡ፣ የሚጨመረውን ጨምር አቅርቦት ከዚህ በፊት የነበራቸውን ኮታ ሙሉ ምስናቸው ይሰጠን መጨረሻ ላይ ይሄኛው ሳይሆን እኛ አንፈልግም ነው አሁን ፎርማል ደብዳቤ የጻፉት ለአዲስ አበባ ንግድ ቢሮ የጻፉት ለእኛም የጻፉት አንፈልግም ትስስሩ የሚል ማስገደድ አይቻልም።
በአጠቃላይ መንግስት በየወሩ 650 ሺህ ኩንታል ስንዴ ወደ ሀገር ውስጥ አስገብቶ ለአዲስ አበባ 165 ሺህ ኩንታል በድጎማ ሲያከፋፍል ቀሪውን በመላ ሀገሪቱ ላሉ ከተሞች ያዳርሳል ብለዋል አቶ ሸቴ። ያነጋገርናቸው አስተያየት ሰጪ ከዋጋውም በላይ ግራም የማሳነስ ችግር በየቦታው እንዳለ የጠቆሙትን በተመለከተ የተጠየቁት አቶ ሸቴ
108 ዳቦ ቤቶች በሱፐርቪዥን ሙሉ ሱፐርቪዥን ሰርተን አዲስ አበባ ቼክ አድርገነዋል። አንደኛ የሀብት የሚደጎመው እያንዳንዱ ኢትዮጵያዊ ሀብት ነው። በትክክል ይደርሳሉ የሚለው ቼክ አድርገን በትክክል ከመቶ ስምንቱ ውስጥ 77 የማይሰሩ ሆነው አግኝተናቸዋል። ግራም ያጓድላሉ፣ ዋጋ ይጨምራሉ። መንግስት ግን በዝቅተኛ ዋጋ ያቀርብላቸዋል። ዱቄት 796 ብር ዱቄቱን ተፈይቶ በስንዴ ከሆነ 500 ብር እያቀረበ ነው ያለው። በተነጻጻሪ ሸዋ በጣም ጥሩ ቤስት የሆኑ ግራሙን ጠብቀው ዋጋ የተቀመጠችዋል የሚሸጡ አሉ። ሸዋ ዳቦ ግን ከጥሮዎች ውስጥ ነው። እውነት ለመናገር አሁን እነሱ ስለወጡ ሌላ ነገር አናነሳም፣ ከጥሮዎች ውስጥ ነው። እስካሁን በግራምም ተነጻጻሪ በዋጋም ተነጻጻሪ ጥሩ ነው የነበረው። ይህንን ጥሩነቱን ደግሞ ሲቀጥልበት ነው ጥሩ የነበረው።
በእነዚህ ግራም አሳንሰው በሚሸጡ 77 የዳቦ መጋገሪያ ቤቶች ላይ በአንድ ጊዜ እርምጃ በመውሰድ ሌላ ቀውስ ውስጥ ከመግባት ይልቅ ቅድሚያ በውይይትና በአማራጮች ለመፍታት ጥረት እያደረጉ እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እናልፋለን። በስልኮች ላይ የሚጫኑ መተግበሪያዎች ወይም አፕሊኬሽንስ የሰዎችን ሕይወት በእጅጉ የሚያግዙ መላዎች ናቸው። ኢትዮጵያ ውስጥም መሰል አገልግሎቶችን ለመስጠት የሚፈጠሩ መተግበሪያዎች ቁጥር እየተበራከተ ነው። በቅርቡ ለስራ ከዋሉ መተግበሪያዎች አንዱ ከስደት ተመላሽ ኢትዮጵያውያን በሀገር ውስጥ ስራ እንዲያገኙ የሚያግዝ ነው። ሀብታሙ ስዩም በቀጣይ ጥንቅሩ ስለ መተግበሪያው ይዘትና ፋይዳ ያስቃኘናል።
በሰላም መጣችሁ።
ከቅርብ አመታት ወዲህ በተለያዩ ሀገራት ውስጥ ያለውን አስቸጋሪ ህይወት በመተው በርካታ ኢትዮጵያን ወደ ሀገራቸው እየተመለሱ ነው።
በሁለት ዙር እንኳን ከሳውዲ አረቢያ ህግ አውጥተው አንደክነት ማይግራንትስ መልሳለን ሲሉ ያው እኔ በዩሮፒያን ካላንደር 2013-2014 ላይ ወደ 163,000 ነው የተመለሱት። 2017 ላይ እንደገና አንደክነት ማይግራንትስ ሁለት ሲሉ ሳውዲ ብቻ ነው መሽን ያርከው ያለው ወደ 260,000 እስካሁን ተመልሷል።
ከስደት ተመላሾቹ በህይወት ወደ ትውልድ ቀያቸው መመለሳቸው አስደሳች ቢሆንም ሀገር ቤት ከገቡ በኋላ ህይወታቸውን የሚደግፉበት ስራ ለማግኘት ሌላ ልፋት ይጠብቃቸዋል። የዓለም የሰራተኞች ድርጅት የኢትዮጵያ ቅርንጫፍ ይህን ልፋት በተወሰነ ደረጃ የሚቀርፍ መተግበሪያ ወይንም የሞባይል አፕሊኬሽን ከሰሞኑ ይፋ አድርጓል። መጠሪያውም ስራ ይሰኛል። የሰራተኞች ፍልሰት መርሃ ግብር ኃላፊ የሆኑት አይዳውል አዲሱ መተግበሪያ ተመላሾቹን በብዙ መንገድ እንደሚረዳቸው ያምናሉ።
በጣም ይረዳቸዋል ብለን እናስባለን። ለምን ብትል ቤዚክሊ ከስልካቸው ሆኖ አንድ ይሄን አፕ ዳውንሎድ ካረጉዋል ከስልካቸው ሆኖ ኢንፎርሜሽን ተሰጣቸዋል። አሁን በሰፈራቸው ልክ አሁን ለምሳሌ ቦሌ አካባቢ ዌይትረስ እንደት የሚፈልግ ሰው ካፌ ካለ አሁን ኖርማሊኛ ጋር እንዴት ነው የሚደረገው? ወይ የዞሩ ነው የሚፈልጉ ወይ ደግሞ በደላላ ነው። ያን ሚድል ማንን ካት ያረጋል።
ስራ መተግበሪያ ከሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በትብብር የቀረበ አገልግሎት ነው። መተግበሪያው ዋነኛው ትኩረቱ አነስተኛ ክህሎት የሚጠይቁ ስራዎችን ከፈላጊዎች ማገናኘት ነው። መተግበሪያውን ማንም ሰው ሊጠቀመው ዝግጁ ሲሆን፣ የሳሪው ድርጅት ዋነኛ ትኩረት ግን ከስደት ተመላሾች ናቸው።
በመጀመሪያ ደረጃ እነሱ ወደ ሀገራቸው መመለስ መቻላቸውና እዚህ ሀገር መጥተው ደግሞ የዚህን ሀገር ኑሮ ተቀብለው መልሰው እንዳይወጡ ለማድረግ የመጀመሪያው መሆን ያለበት ብለን ያሰብነው ስራ ማግኘታቸው ነው። ኢኮኖሚካሊ አትሊስት ስቴብል ሆኖና መኖር መቻላቸውን ካረጋገጡ ወተመልሰው እንዳይወጡ ነው። ዱበት ሀገር ሲመለሱ የስማርትፎኖችን መጠቀም ስለሚችሉና ልምዱም ስለሚያዳብሩት በዛ መሰረት ሁሉ ስራ እንዲያገኙና ተመልሰው እንዳይወጡ በአገራቸው መስራት እንዲችሉ ለማበረታታት።
ጥቂት የማይባሉ ተመላሾች በገጠር አካባቢ ወይንም ብዙ የኢንተርኔት ሽፋን በሌለበት ስፍራ ይኖራሉ። እነዚህ መሰል ጉዳዮች ቀድሞ እንዳሰቡበት መተግበሪያውን የሰራው ድርጅት ኃላፊ ማሚል ማስረሻ ይናገራሉ።
አዎ፣ አንድ ጊዜ አንድ ስራ ፈላጊ አግኝቶት ዌብሳይቱን ወይም ደግሞ የሞባይል አፕሊኬሽናችንን ተጠቅሞ አንድ ጊዜ ከተመዘገቡ ዳታቸው እኛ ጋር ስለሚኖር ባሉበት ቦታና በሚፈልጉት የስራ አይነት ሁሉ ጊዜኛ በሚኖርበት ጊዜ ወደ እነሱ ሜሴጅ እንልካለን። እነሱ እንኳን ኮንታክት ማድረግ የማይችሉበት ሚታለ ብለን ካሰብን ሁሉ ጊዜ አክቲቭ ያልሆነን ሰው እኛ ራሳችን ሲቪያቸውን ሲስተም ላይ ክሬት ማድረግ ስለሚችሉት እኛ ራሳችን እነሱ ጋር መድረስ እንችላለን ማለት ነው። ይህን የምናደርገው ዋና ስንመዘገብ መጀመሪያ ስራ ፈላጊ በሞባይል ቁጥሩን ማስገባት እንደ ግዴታ ስለሆነ በዛ መሰረት እነሱ ጋር መድረስ እንችላለን።
ለጥቅም መዋል ከጀመረ ጥቂት ወራትን ያሳለፈው ስራ መተግበሪያ አበረታሽ ደረጃ ላይ ስለመገኘቱ የሚያነሱት ማሚል ቀጣሪዎች መጥተው ተቀጣሪ የጠፋባቸው አፍታዎች መኖራቸውንም ያስታውሳሉ። ስራ መተግበሪያ ከመለቀቁ በፊት ለስደት ተመላሾች አስተያየት እንዲሰጡበት ስለመደረጉ የዓለም አቀፉ የሰራተኞች ድርጅት ተወካይ ይናገራሉ። ተመላሾቹ መተግበሪያው ከአማርኛና እንግሊዝኛ በተጨማሪ በሌሎች ቋንቋዎችም እንዲዘጋጅ ሐሳብ እንዳቀረቡ አጋርተውናል። መተግበሪያው ከስደት የሚመለሱ ወገኖችን ለማገዝ የተጀመረ የቴክኖሎጂ አማራጭ ነው። ውጤታማነቱ በጊዜያት ውስጥ የሚታየውና ከመተግበሪያው በተጨማሪ ግን ድርጅቱ አሁንም ሌሎች ለተመላሾች ይጠቅማሉ ያላቸውን ጥረቶች እያደረገ እንደሆነ የሰራተኞች የፍልሰት መርሃ ግብር ኃላፊ አይዳ አወል ይናገራሉ።
ትሬኒንግ ለሚያስፈልጋቸው ትሬኒንግ እንሰጣለን። ወይ የንግድ ክህሎት ላይ ወይ ሌላ ደግሞ ሌላ የተለያዩ ቴክኒካል ስኪልሶች ላይ የሚያስፈልጋቸው እንሰጣለን። እንዲሁም ደግሞ አንዳንዶቹ ያው የራሳቸው ስራ ለመፍጠር የሚፈልጉ የብድር አገልግሎት ከማይክሮፋይናንስ ጋር በመተባበር ማለት ነው የብድር አገልግሎት እንሰጣለን። እንዲሁም ደግሞ ተቀጥሮ ለመስራት የሚፈልግ ተመላሾች ላይ ከፕራይቬት ሴክተሩ ጋር በመተባበር ሰፖርት ስንሰጥ ቆይተናል።
እያዳመጣችሁ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ። ኢትዮጵያና ኤርትራን የሚያገናኘው የሁመራ አምሃጀር መስመር ዛሬ ጠዋት መዘጋቱን የሰቲት ሁመራ ከተማ ከንቲባ አቶ ገብረ መድን ዮሐንስ ለአሜሪካ ድምጽ ተናግረዋል። ሙልጌታ ጽባ በጉዳዩ ላይ አጭር ዘገባ ልኮልናል።
በየጊዜውም ግንኙነት ነበረን። አምሃጀር ወይም ዛካር ያለው የአስተዳደር አካላትም ከህዝብ አካላትም የኤርትራ ህዝብ የመጣ ካፌ ነበረን እና የህዝብ ለህዝብ እና የንግድ እንቅስቃሴ ጥሩ እንደነበረ ነው። ዛሬ ጠዋት ግን ምንድን ነው ነገሩ? ለምንድን ነው ብለን የዛካ ኃይሎችም ስለነበሩ እዛ አካባቢ አይ ከላይ ነው ትእዛዝ የተሰጠን፣ ስለዚህ በኢትዮጵያ ወደ ኤርትራ መግባት አይችሉም። በተለይ የኢትዮጵያ ተሽከርካሪዎች የኤርትራ ከሆኑ ኢትዮጵያ ውስጥ ከነበሩ መሄድ ይችላሉ። ኤርትራም የኤርትራ ተሽከርካሪዎች ወደ ኢትዮጵያ መግባት አይችሉም።
በአሁኑ ጊዜ እቃ የጫኑ መኪኖች በሁለቱም በኩል ቆመው እንዳሉ ነው የገለጹት። ነገር ግን በኤርትራ የሚገኙ የኢትዮጵያ መኪኖች ወደ ሀገራቸው እንዲገቡ፣ በኢትዮጵያ የሚገኙ የኤርትራ መኪኖችም ወደ ሀገራቸው እንዲሻገሩ ተፈቅዷል። መስመሩ ከተከፈተ ጀምሮ ደማቅ የንግድ ልውውጥ፣ የህዝብ ለህዝብ ግንኙነት እንደነበረ የገለጹት አቶ ገብረ መድህን በአሁኑ ጊዜ ግን አዲስ የንግድ ልውውጥ መቋረጡን አመልክቷል። ለእግረኞች ግን መግባትና መውጣት ተፈቅዷል ሲሉ ተናግሯል። የኢትዮጵያና ኤርትራ ድንበር ያለ ቡሬና አሰብ ሌሎች ተከፍተው የነበሩ ሁሉም የድንበር መስመሮች ዳግም ተዘግቷል። የሁመራ አምሃጀር መስመር ባለፈው ታህሳስ ወር መጨረሻ የሁለቱም ሀገራት መሪዎች በተገኙበት መከፈቱ ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አሁን ሰዓቱ የጋቢና ሙዚቃ ነው። እንግዳችን ለአድማጮቻችን ምርጫ አለው።
ሚካኤል በላይነህ እባላለሁ እና ይህ ምርጫ ለጋቢና ቪኦኤ አድማጮች ነው። መመርጥላችሁ ዘፈን አብረን ተጉዘናል ሁሉም ትሪዮናል የሚለው ነው። የምመርጥላችሁ ምክንያት ከዚህ በለጠታ ወዳቸው ብዙ ዘፈኖች አሉ። ይበልጥ ግን ዛሬ አሁን ካለንበት ሁኔታ አንጻር እና እንደ አንድ የኢትዮጵያ ህዝብ አብረን ረጅም ጉዞ ለተጓዝን አሁን ያለው ነገር ደግሞ አልፎ ሁሉም ጥሩ እንደሚሆን ሆኖ እምነት ስላለኝ ያንን ለማስተላለፍ ሁሉም ጥሩ ይሆናል አብረን ተጉዞናል ይላልና ከቦብ ማርሊ ዘፈን ላይ የተቀዳ ነው። ትንሽ ወደ እኛ እንዲመለስ ተደርጓል። ኦሪጂናል ጸሐፊው የዚህና ወደ እኛ የመለሰው ደረጀ መኮንን ነው። በህይወት የለም አሁን፣ ታዋቂ በጣም ሙዚቃ የሰራው እሱ ነው። አመሰግናለሁ።
እናመሰግናለን። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም እንግዲህ አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያቤሩ ነው።
ጉዟችሁ የሰመረ ይሁን እያልን በጀመርነው ሁሉም ጥሩ ይሆናል ዜማ እንሰናበታችኋለን። ደህና ደሩ።